የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘወትር ሰላምታችንን ያስቀደምን የኢትዮጵያ አንድነት ሬዲዮን የዛሬ ጳጉሜ 1 2007 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የሴፕቴምበር 6 2015 የተለያዩ ቅንብሮችን ይዘን ቀርበናል። በቅድሚያ በየ15 ቀኑ እየተዘጋጀ የሚቀርበው ከመጽሐፍት ዓለም ይቀርባል። በመቀጠልም አንድ አውዲዮ እናስደምጣለን። ልክ ከምሽቱ 12 ሰዓት ሲሆን የሳምንቱ ዋና ዋና ዜናዎች ይደመጣሉ። በመጨረሻም የሬዲዮኑ ሳምንታዊ መልእክት ከቀረበ በኋላ የስርጭታችን ጊዜ ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም የዕለቱን ስርጭት በሚቀጥለው ሙዚቃ እንከፍታለን።
ተመጽሐፍት ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ዝግጅት ክፍለ ጊዜ የሀገራችንን የስነ ጽሑፍ ስራ በመቀጠል የህብረተሰብና ማህበራዊ ኑሮ እንቅስቃሴ የሚዳስስ እንደ ኢትዮጵያ አቆጣጠር በ1950ዎቹ መካከል በአቶ ጳውሎስ ኞኞ የተደረሰ ድብልቅልቅ ተተባለ አጭር መጽሐፍ ዋልጌው ሰው በሚል አርዕስት የተደረሰ ልብ ወለዳዊ ጽሑፍ ይዘንላችሁ ቀርበናል። ዋልጌው ሰው ሰነፍ ነው፣ ሥራ ሲሉት ሳይሰራ ይደክማል። መብላትን እንኳ እንደ ሥራ ይቆጥረዋል። ብላተ ሚሉት ተጫወት ሚሉት ይወዳል። እየዞርክ ወሬ እይ ቢሉት ደስ ይለዋል። አጎቱም ሰነፍ የሰነፍ መጨረሻ ነው የሚሉት እዚሁ ምክንያት ነበር። አለዛማ የታላቅ ወንድማቸው ልጅ አልነበር? ዘር ተልጓሚ ሰዋል የሚባለው ተረት በዋልጌው ላይ አልዋለም። ሐሰት ነው፣ እውነትም ተረት ነው። እንግዲያማ በምን አንሳኸኝ አይበሉኝና እንደሱ አባት ቆፍጣን ታታሪ ሰራተኛ ነበር፣ የታወቁ ነበሩ። እናቱም ስፌቱን የያዙት እንደሆነ አንቱ የተባለ መሶብና መሶብ ወርቅ የሚሰፉ ናቸው። የዛሬን አያድርገውና የባላቸውን 40 ክንድ መቀነት የፈተሉት እሳቸው ነበሩ። በእርሻውስ ቢሆን በጉልጓለው በአረሙ ማን ነበር ተሳቸው ወዲያ ሴት? ልጅ እንደ ወላጆቹ አይወጣም። አባ የእሳት ልጅ አመድ የሚሉት እውነታቸው ነው። ቢወጣማ ኖሮ የእኛ ሰው ልጅ መች እንዲህ ይሆን ነበር? ሁን ያለው አይቀርምና ሆነ። አጎቱ እንዲህ አይነት ሞልፋጣ በዘራችን የለም፣ እንዲያው በማን ይሆን ይወጣው እያሉ የሚናገሩት መሻሰት ነው። ቤቱ የጀግና የጎበዝ ቤት ነበር። እንደምንም ተረቶ ሥራ ይዟል። ሥራ መያዙ ሊሠራ ሳይሆን ለኑሮ መደገፊያ ገንዘብ እንዲያገኝ ነው። ፊት አውራሪ ናቸው። የትም ወድቆ ይቀራል ብለው ደሞዝ የሚከፈለበትን ሥራ ለደሞዝ ያስያዙት። መቀለድን፣ መሳቅን፣ ማሳቅን፣ መዞርን ይወዳል። በዚህ በኩል ችሎታ ያለው ይመረጥ ቢባል ማን እሱን ይቀድመዋል? ያውቃል፣ ያሳምራል። ማማት መተቸት ሙያው ነው። አይሰራም እንጂ የተሰራን ለመንቀፍ ማን ብሎት ማንስ ቀድሞት? ሙያው የሚታወቀው ተመጠጥ ቤት ወይም በየሴቱ ቤት በየአምባው ነው። ሰራሁ ፈጠርሁ ያለን የምን ሰው አለ ሲል የሚሰሙት ሁሉ ሰማይን በጫንቃው ተሸክሞ ያቆሙ ይመስላቸዋል። ትልቅ ነገር ተሰራ ሲሉ የሰማ እንደሆነ እኔም አለሁበት ይላል። እሱ የማያውቀው ወይም ተመስሪያ ቤቱ ጋር የማይገናኝ መሰራቱን እያወሩ ሰዎች ሲያደንቁ የሰማ እንደሆን ማንኳሰስ፣ ማበሻቀጥ ሙያው ነው። በጠቅላላው ሰነፍ ብቻ አይደለም ምቀኛም ሳይሆን አይቀርም። ሻለቃ ሲያወሩ እኔ ብቻ ነኝ አዋቂ የሚልና ራሱን አኩራርቶ ሌላውን የሚያንኳስስ ሁሉ ተንኮልና መቀኝነት አያጣምና አትጠጉት ይሉ ነበር። እውነታቸውም ሳይሆን አይቀርም። በየሰበቡ ፈቃድ ጠይቆ ተስራ መውጣትን ይወዳል። ለወጉ ጠዋት ተስራው ይገባል። አንድ መዝገብ ቢጤ ይዞ ከአንዱ ክፍል ወደ አንዱ ክፍል ለአንድ አፍታ ይዘዋወርና በአንደኛው ቢሮ ሾልኮ ይጠፋል። አመሉ ይኸው ነው። ሁሉም አውቀውበታል። ከሱ ጋር ያልተጣላ አለቃ የለም። እሱን ያልወቀሰ ያልመከረ አለቃና ሠራተኛ የለም። እሱን የሚወዱት የመሥሪያ ቤቱ ተላላኪዎች ብቻ ነበሩ። ምክንያቱም ፈጽሞ ስለማያዛቸው ነው። አለቆቹ ተሥራ እንዳያስወጡትም በገንዘብ እንዳይቀጡትም ያዝኑለታል። ብልጥ ቢጤም በመሆኑ ለመላላክ ታዛዣቸው ነው፣ ተለማማጭም ነው። ድግስ የተደረገ እንደሆነ ተሱ እኩል አሳላፊ፣ አስተናባሪ፣ ዘፋኝ ለዘበት ነው። ተፈልጎ የማይገኝ እሱ ነው ያለው። አይብዛ እንጂ የደሞዝ ጭማሪም አያልፈውም። አለቆቹም ይህንኑ የመላላኩንና በየድግሳቸው መገኘቱን እንደ ውለታ እየቆጠሩለት ተስራው እንዲወጣ በደሞዙ እንዲቀጣ አንዴም አይፈርዱበትም። ተስራው የሚቀርበትን ፈቃድ ለመቀበል ምክንያት አያጣም። አባቴ የሞቱ ብሎ የሦስት ቀን ፈቃድ ወስዷል። ባልሞቱት በእናቱ አመካኝቶ 3 ቀን የሐዘን ፈቃድ ተቀብሏል። ያላገባትን ሚስቱን ሞታለች ብሎ አሁንም የሶስት ቀን ፈቃድ አግኝቷል። ያልወለደው ልጁ ሞተብኝ ብሎ የሶስት ቀን ፈቃድ ተሰጥቶታል። እነዚህ የሶስት ቀን ፈቃድ ያስገኙለት ናቸው። አንድ ጊዜ አባቴ ሞቷል ብሎ ፈቃድ ቢጠይቅ ምን ነው ተዚህ ቀደም አባቴ ሞቷል ብለህ ፈቃድ አልተሰጠህም ቢባል አይ እንህ በመጠየቁ ደንቀጣልና የለም አሁን የሞቱት የክርስትና አባቴ ናቸው ብሎ አጭበረበረ። ተስራው ለመቅረት ያልሞቱቱን ዘመዶቹን ሁሉ ሞተዋል ያለ ጨርሷቸዋል። አለቆቹም እየታዘሙት እንዲያው ያንተ ዘመዶች ሞተው ማልኩ ሲሉት ተትልቅ ወገን መወለድ ታጣ ነው ይላቸዋል። የሚወደው በደሞት ሰሞን ቀን ተሲኒማ ቤት ማታ ተበራው መጨፈር ነው። ኳስ ጨዋታማ ነፍሱ ነው። በኪሱ ምንም ባይኖር እንኳ በከተማው መዞርን እንጂ ተቢሮ መቀመጡ እንቅልፍ ያመጣበታል። በደሞት ሰሞን ወደ ማታ ገደማ ያየው ሁሉ ወሩን ሙሉ ላንድ ቀን ደስታ ወደ በርሃው ወይም ወደ ቁጭራ ብቅ ያለ ከራኒ ይመስላል። ማጌጥ ለሱ ነው። ተሶዲያ ማጌጥ መድከም ነው። ተብሎለት ያለቀ ነው። አንዱም ባለቆቹ ዘንድ የሚያስወድደው ይኸው ንጽህናውና መሽቀርቀሩ ነው። ክራባትና ሸሚዝ ተማንም ጋር የለም። ቀስቶ የተባለው ጫማው መሬትን የሚረቅበት አይመስልም። በጠቅላላው ሽክ በማለቱ ሴቶችን ቀርቶ ወንዶችን የሚያስደነግጥ ቀልብ ያለው ልጅ ነው። አንድ ቀን እማህል ከተማ አገኘሁትና ታዲያስ እንደምን አለህ ብለው እባክህ ተቸግር ያለሁ አለኝ። ምን ነው ምን ሆንክ አልኩት። ታመም ያለሁ አለኝ። ምን ነው ምን እናመመህ ብለው ይኸውልህ አሁንም የሚሄደው መድኃኒት ልገዛ ነው አለኝ። እኮ ምን ነው ያመመህ አልኩት። እባክህ ስተኛ ቅዠትና ኩርፊያ ጀመረኝ አለ። ታዲያ ችግሩ ምንድን ነው ብለው ይህን የሚያስቆርፈኝና የሚያስቀዥኝን ነገር የሚያስጥለኝ መድኃኒት ማግኘት አለብኝ አለኝ። ብታኩርፍ ብትቃዥ ምን ቸገረህ? በአንተ አልተጀመረ አልኩት። እሱስ በእኔ አልተጀመረም አለ። ታዲያ ምን ቸገረህ ብለው የተቸገርኩበትማ ዋናው ምክንያት አብረን የምንሰራው ሰዎች እባካ አታደንኩረን እያሉ ስለሚቀሰቅሱኝ ነው አለኝ። እውነቱም ነው። ወንበሩ አልጋው ነው። ወንበሩ አልጋ የሚሆንለት ተስራ ቦታ እንጂ ተሌላ ዘንድስ ወንበሩ ነው እንጂ አልጋ አይሆንለትም። የስራ ጓደኞቹም የእሱ ነገር በቅቷቸው ትተውታል። አምነው የስራ አደራ አይጥሉበትም። ታዲያ ወዶ አይደለም። አንዴ ስንፍናን ስለለመደና ባህሪው ስለሆነ ያን ልማዱን ለማስጣል አልተቻለም። እሱም ባህሪውን ሊለውጠው አልቻለም። አንድ ሐሙስ ዕለት ታለቃው ዘንድ ቀረበና አያቴ ስለ ሞቱ እንድቀብራቸው ፈቃድ ይሰጠኝ የሚል ማመልከቻውን አቀረበ። አለቃውም አሁን እውነትህን ነው ቢሉት በእርግጥ እውነቴን ነው አለና ማለቃከስ ጀመረ። ቀብሩ ወዴት ነው ቢሉት መድኃኔዓለም ነው አላቸው። እንግዲህ እኛም ተመስሪያ ቤቱ ተቀብሩ እንመጣለንና በልሂድ ብለው ፈቀዱለት። ፈቃድ የተቀበለው የዛን ዕለት ባዘቦቱ የጊዮርጊስና የመቻል ቡድን ይጋጠሙ ስለነበር ነው። የትም ሲዞሯልና ልክ 7 ሰዓት ሲሆን የኳስ ሜዳ ተስታዲዮም ሄደ። ተስታዲዮም ሆኖ ለሚደግፈው ቡድን እየረዳ ሲጮህ ዋለ። ጨዋታው ተማለቁ በፊት ድምፁ በጩኸት ብዛት ተዘጋ። ድምፁ ስለሰለለበት የሚወደውን ቡድን የሚደግፍበትን ድምፅ አጣ። ታጠገቡ ወደ ተቀመጠው ሰው ዞራልና በዛው በሰለለው ድምፁ ድምፅ የጠፋ አለው። በጩኸቱ ሲቸገር ቆይቶ የነበረው ሰውየም አይዞህ አልጠፋም፣ ሁሉም ጆሮ የገብቶ አደንቁሮታል አለው። በነገታው አርብ ተመስሪያ ቤቱ ገባ። አለቅየው የዋልጌውን ሰው የክፍል ሹምና ፐርሶኖሊን ተቢሯቸው አስጠርተው ተተሰበሰቡ በኋላ እሱ ተጠራና ገባ። እንደ ገባም ትናንት የት ነበርክ ብለው ጠየቁት። እቀብር አለ። መተቻል አታውም አሉ። የለም ጌቴ ሳለቅስ ነው አልኩት አለ። ቀጣፊ ፈጽሞ አልነበርክም አሉ አለቅየው። ድምፄ እንኳ የተዘጋው እዛው ሳለቅስ ነው አለ። ኳስ ሜዳ አለበርክም አሉት አለቃው አለበርኩም ማለ ታኔ በታሽ ተቀምጣ ሰጮህ አለበረም ብለው አለቃው ቢቆጡት አፈረና ራሱን አካከከ ወዲያው የፌርሶኑን ክፍል ሹም ሊደግፈው ፈልጎ ጌታዬ ዛሬ እንደሚያውቁት የስፖርት ፍቅር ተስፋፍቷልና አንፍረብበት ኳስ ጨዋታ ለማየት ብሎ ይሆናልና ይዋሽው ለዛሬ ይቅርታ ይደረግለት አለ አለቀየው እንደተናደዱ እኔን እኮ ያናደደኝ አያቱን ሳይቀብር ሀዘኑን ትቶ ኳስ ሜዳ መሄዱ ነው አሉ የፐርሰኑን ሹምም ወደ አለቀየው ቀና ብሎ በርግጥ አያቱ ሞተዋል እንዴ ብሎ ጠየቀ አለቀየው ሲመለሱ እኔ እሱን እከታተላለሁ ብዬ ቤተ ክርስቲያን ቢሄድ አንድ ሬሳ ታጅቦ ሲገባ ደረስኩና በጠይቅ የሞቱት የእሱ አያት መሆናቸውን ሰዎች ነገሩኝ ተለከስተኛው መሃል ፈልጌ ስላጣሁት አንደኛውን ሀዘንተኛ ይህንን ጉድ ለምን እቀብሩ እንደቀረ ብጠይቀው ከባድ ሥራ ስላለብኝና በብርቱ ስለታዘዝሁ ቢሮ ይሄዳለሁ ብሎን ሄደ የመንግሥት ሥራ መቼም እናት አያስቀብርም አለኝ በኋላ ወደ ኳስ ሜዳ ጨዋታውን ለማየት ቢሄድ እዛ ሲያናፋ አየሁት ብለው ተናገሩና አሁን መቀጣት አለበት አሉ ይህስ ሆነ ብለው ሁሉም ሊፈርዱበት ቀጡ እሱ ግን ጌቴ ኳስ ሜዳ ሄደህልና ተከታተ ተባልኩ እንደኔው ይሄዱ ሁሉ ይቀጡ ብሎ በገደም ዳሜ ተናገረ በዚህ ምክንያት ነገሩ ተደበሰበሰና ታለቃው ቢሮ ወጣ ተዛን ቀን ጀምሮ ውልፍት እንዳይል አለቀየው ወጥረው ያዙት ባይሰራም ስራ እየገባ ሲያንቀላፋ ይውል ጀመር ወሬ በማውራትም የሰራተኞቹን የሥራ ጊዜ ያጓትል ጀመር ሐምሌ 7 ቀን ታለቃው ቢሮ ገባና የሁለት ወር ፈቃድ ይሰጠኝ የሚል ማመልከቻውን አቀረበ። አለቀየው የሁለት ወር ፈቃድ ምን ያደርግልሃል ብለው ጠየቁት። የዘንድሮው ክረምት በጣም ብዙ ብርድ ይኖራልና ክረምት እስቲወጣ ወባ ስላለችብኝ ይፈቀድልኝ ብዬ ነው አለ። አለቀየው የቀረበላቸውን ማመልከቻ አስቀመጡና ክረምቱ ብዙ ብርድ እንደሚኖረው ማን ነገረ አሉት። ማንም አልነገረኝ አላቸው። ጋዜጣ ላይ የወጣ ነገር አለ አሉት። የለም አላየሁም አለ። በሬዲዮስ ላይ የተነገረ ነገር አለ ቢሉት የለም የሰማሁት የለም አለ። ታዲያ ብርድ እንደሚሆን በምን አወቅ ቢሉት አውቀዋለሁ አለ። እንዴት ነው የምታውቀው አሉት። ቤት ያለችውን ከሰል ሌባ ስለወሰደብኝ ነው አላቸውና አረፈው። አለቃውም ተቆጥተው በል ተብይራው ውጣ ብለው አባረሩት። ፌዘኛ ነው መቀለድን መቀበጣጥርን ይወዳል። ያንኑ ቅብጥርጥሩን ውነት አስመስሎ ማቅረብንና ማወናበድን አወናብዶ ማሸነፍን እንደ ጀብዱ ይቆጥራዋል። አላገጡን አበዛው አለም መለሳለ ዱሮ ያስቀለት የነበረው ቀልድ እያስከፋበት ሄደ። አትም ዋዘዝብን ይባል ጀመር መለማመጡንም የውሻ ሆነበት። በሁሉ ዘንድ እንዳሩጌቁና ወይም በመንገድ ላይ እንደወደቀ አደናቃፊ ጣሳ የሚገፋ ሆነ። አታደናቅፈን ባዩ በዛ። የመስሪያ ቤቱ የዲሲፕሊን ኮሚቴ ነበር መዝገቡን አገላብጦ አይቶ ለሥራ የማይጠቅም መሆኑን ስለፈረደበት ተሥራ እንዲወጣ ተወሰነ። በማግስቱም ሥራውን እንዲለቅ የተጻፈለት ማዘዣ በደረሰው ጊዜ በጣም አዘነ። ክፉኛ ሲያዝንና ሲደነግጥ የመጀመሪያ ጊዜው ነው። ራሱን በራሱ አተለነና ተጽናና። ሾፈርነት ተምሬ ሴቼንቱ ብነዳም ይሆናል አለ። ያለዛም ታንዱ ፈረንጅ ሱቅ ተቀጥሬ ሸቀጣ ሸቀጭ ሻጭ ሊሆን ብችላለሁ አለ። እነኝህም ነገሮች የሚያደክሙት መሰለው። ግዴለም ቀላል ሥራ ሞልቷል አለ። አዝማሪነት ብቀጠርም ይሆናል ታለ በኋላ እሱም ደግሞ ዜማና ግጥም ማጥናቱ ልብ ያወልቃል አለ። ደላላ በሆን ይሻላል አዎ ሳይሻል አይቀርም ብሎ የደላላነት ሥራ ጀመረ። ፊያሳይ ቆምና የሚደልለውን ነገር ሲፈልግ ይውል ጀመር። እሱ የሚያገኛቸው ዕቃ ፈላጊዎችን እንጂ ተፈላጊው ዕቃ የት እምኑ ጋር እንደሚገኝ አላጠነውም። ለምሳሌ ደህና የሚሸጥ ሽጉጥ ፈልግልን ይሉታል ሰዎች። ሁይ እሱማ እኮዋጃ ቤት እኮዋጃ ሱቅ ሞልቶ የለም እንዴ? እዛ በርካሽ የፈለጉትን አይነት ሊገዙ ይችላሉ ይልና የድካሜን ዋጋ ስጡኝ ይላል። ሱቁንማ እኛ አስመቻታን ብለውት ያልፉታል። እንኳን በቀን በሳምንት በሳም የማያገኝ ደላላ ወጣው። ተመረረ፣ ተበሳጨ። ፈጣሪ እንዴት ፈጥረህ እንዳልፈጠርከኝ ታደርገኛለህ? አሁን ምን ቸገርህ? እኔንም ተሰውኩል ብታደርገኝ እያለ መማጸን ጀመረ። እውነቱን ነው፣ ኑሮ ሁሉ ተሰው በታች ሆነ። ያለችውንም ዕቃውን ሸብችቦ ጨርሷል። ልብሶቹም አለቁ። ደህና ደህናዎቹም የትርፍ ትርፍ ለማስገኘት ተጨርቅ ተራ እየተንጠለጠሉ ይውሉ ጀመር። አንድ ዘዴ አገኘ። የተከበሩ ጌታዬ ሆይ ያለ የሌለኝን ሀብቴን ሌባ ዘርፎኝ እንዲህ እንደሚያዩኝ ሆኜሎታለሁ። ስለ ጭንቅ አማላጇ ስለ ተሰቀለው ጌታ ብለው የተቻሉትን ያህል እንዲመጸውትኝ በወንድ ልጅ አምላክ ይዞታለሁ የሚል ደብዳቤ ጽፎ ይዞ ለኃላፊ ለአግዳሚው ልብስ እያየ ያስነብብ ጀመር። መጀመሪያ ለጥ ብሎ እጅ ይነሳል። እንዴት ዋልክ ሲሉት ወረቀቷን ይሰጣል። ያዘነ ሲሰጠው ሌላውም ወይ እባክህ እያለ ሲያልፍ ቢከፋው ደስ ቢለውም ጌታዬ ወረቀቷን ይመልሱልኝ ማለትን ፈጽሞ አይረሳም። አንድ ቀን ተድሮ ጓደኞቹ አንዱ አገኘውና አዘነለት። ጠቅላላ ሁኔታውንም ጠየቀው። እህል ተቀመስኩ ይኸውልህ ሶስት ቀኔ ነው ስላለው ጓደኛው አዘነለትና ሆቴል ቤት ወስዶ ምሳቸውን አብረው በሉ። በሆቴል ቤቱ ይበሉ የነበሩ ሁሉ ቆሽሾ በተንጨፈረረ ጠጉር፣ ኮት ያልደረበ፣ በተቀደደ ሸሚዝ፣ በክር በተጠቃቀመች ሸራ ጫማ፣ ተፊትና ተኋላው በተቦጨቀ ቦላሌ ሱሪ፣ አመድ መስሎ በገረጣ ቆዳ ያጌጠ ሰው በመሃላቸው በመገኘቱ ተጠየፉ። ከዛን ቀን ወዲህ እንኳን የሆቴሉ ቤት ደንበኞች በመጠኑ ተቀነሱ። ጓደኛው ምሳውን አበላውና በረንዳ ላይ አንዳንድ ቢራ ይዘው ሲጫወቱ ጓደኛው ድህነቱንና ያለበትን መከራ ሁሉ ተሰማ በኋላ እጅግ በጣም አዘነለት። በየወሩ እንኳን ሊረዳው ፈልጎ ነበር፣ ግን ለልጁ እናት ቀለብ ስለሚሰፍርና በቤቱም ብዙ ወጪ ስላለበት ሊረዳው ባለመቻሉ አዘነ። ጓደኛው ለጥቂት ጊዜ ተክዞ ቆየ። ወዲያውኑ ዋልጌው ሰው ተቢራው ጎንጨት አለና ታውቃለህ፣ ዱሮ እንዲያ ያልተጫወትኩበትን ያህል አንድ ብር ለማግኘት እንደ ሰማይ ራቀኝ አለው። ጓደኛውም ተተከዘበት መለስ ብሎ ለመቀለድ ያህል አሁን እጅህን እኪስህ ስትከት 10 ብር ብታገኝ ምን ትላለህ ቢለው የሌላ ሰው ልብስ ለብሼ አሳስቼ ነው የለበስኩት እላለሁ ብሎ መለሰለት። ከዚህ በኋላም ለእራቱ መቢያ 50 ሳንቲም እጁ ላይ ያደረገለትና ተለያዩ። አንድ ቀን የድሮ ጓደኞቹ ተስራ ወጥተው ወደ ማታው አየር እየተናፈሱ በፒያሳ ሲያልፈው ይኸው ሰው ማስታወቂያ እየተለጠፈበት አንዳንድ ልጆች እየተሸከሙ የሚያዞሩትን ካርቶን ተጀርባና ተፊቱ በጠፍር አንጠልጥሎ ሲዞር አገኙት። በካርቶኑ ላይ የተጻፈበት ወይም የተለጠፈበት ማስታወቂያ አልነበረም። ፍጹም ነፃ የሆነ ባዶ ካርቶን ነበር። ጓደኞቹ ለጥቂት ጊዜ ቆም ብለው አዩትና ምን ነው ባዶ የማስታወቂያ ማዞሪያ ካርቶን ተሸክመ ትዞራለህ? ይህንንስ እንድታዞር ማን ነው በዋጋ የተዋዋለህ ሞኝ ቢሉት አሂሂ የሚዋዋለኝ ስሞኝ አላገኘሁም አላቸው። ታዲያ ምንድን ነው ነገሩ ቢሉት ሥራን ልለማመድ ብዬ የወጠንኩት ዘዴ ነው ብሎ መለሰላቸው። አድማጮቻችን፣ ዋልጌው ሰው በሚል አርዕስት አቶ ጳውሎስ ኞ የጻፉት የልብ ወለድ ድርሰት እዚህ ላይ ይጠናቀቃል። ቀጣዮቹን የምሽቱን ዝግጅቶች እንድትከታተሉ በትህትና እንጋብዛችኋለን። መልካም ምሽት።
አርማጆቻችን ከዚህ ቀጥለን የሰሙት ዋናውና ዜናችን አስነምጣለን። የህጋይ ማያል ሊቀመንበር አቶ ማሙሸታ ማረ ከብዙ ወራት እንግልት በኋላ ሰሞኑን ከስር ተለቀዋል። በትግሮያኔ ደህንነት ሰዎች ከቤታቸው ታፍነው ከተወሰዱ በኋላ ላለፉት 3 ወሮች በእስር ቤት የቆዩ ሲሆን በእነዚህ ጊዜያቶች በወያኔ ካንጋሮ ፍርድ ቤት ክሳቸው ይታያል የተባለ በቀጠሮ ሲያመላልሷቸው መቆየታቸውን ቀደም ሲል መገለጹ ይታወሳል። ወያኔ የስሙላ ምርጫዎች ችግር ይፈጥራሉ በሚል ስጋትና ማያድን ለማፍረስ ከባንዳው አባባው ጋር ወያኔ የገባው ውል እንዳይደናቀፍ በማሰብ ይመስላል አቶ ማሙሸትና ሌሎች ህጋዊ የማያድን ያመራር አባላት ለቅሞ ማሰር እንቅስቃሴያቸውን ለመግታት ሞክሮ ነበር። በርሱም በስርም በቆዩባቸው ወቶች ወያኔ ተገጥላ እንዲሆኑና ለአቶ አባባው ለሸለሙት የስም ማያድ ጋር እንዲተባበሩና ግፊት ጫና ሲደረግባቸው እንደነበር አቶ ማሙሸት ገልጸዋል። የትግሮያኔ ምርጫ ቦርድ ማያድ የሚለውን ስምና ቢሮ እንዲረከብ የተደረገው ያባው ማህሪ ከርሱ ጋር የማይተባበሩት ላይ የድብደባ የማሰር የመግደል እርምጃ እንዲወሰድባቸው ከጽታ ኃይሉ ጋር በመተባበር በመላ ኢትዮጵያ በተለያዩ ክፍሎች ያሉትን የአመራር አባላት እርምጃ እንዲወሰድባቸው ሲጠቁሙ መቆየቱም ተገልጿል። እስከዛሬ ድረስ ሰባ ያህል የአመራር አባላት በእስር ቤት ድብደባዎች በተለያዩ የሰብአዊ ማሰቃያ ምርመራዎች የተሰቃዩ እንደሆነ ወዳጅ ዘመዶቻቸው ገልጸዋል። በግንባር ቀደምትነት የማያድ የቀድሞ ዋና ጸሐፊ ተስፋዬ ታሪኩም በተለይም ብልቱ የተቀጠቀጠው መቶ አለቃ ጌታቸው መኮንን በውያኔዎች ድብደባ እጅና እግሩ ተሰብሮ ጆሮውም ላይ በደረሰበት መጎዳት ደንቆሮ የሆነው ዘመነ ምህረቴ እያሱ ሁኔን የማህበራዊ ግንኙነት ኃላፊ የነበረውም ሌሎችም በታሰሩባቸው እስር ቤት የአካል ጉዳት እንደደረሰባቸው ተገልጿል። አቶ ማሙሸት ሲፈቱ ስለተሰጣቸው ማስጠንቀቂያና ዛቻ አስመልክቶ በሰጡት መግለጫ ለእስር ቤት የለቀቅንህ አርፈ እንድትቀመጥ ነው፣ ይካልሆነ እናጠፋለን እንጂ አናስርም ብለውኛል። በመሆኑም እኔም እስካጠፉኝ ሰላማዊ ትግል አላቆምም ሲሉ መግለጫ ሰጥተዋል። የትግሬ ይቅርታ የትግራይ ያናገዛዝ በታችኛው ኦሞ ሸለቆ ነዋሪዎች ላይ ስለደረሰው ግፍ አንድ ሪፖርት ከሰሞኑ ይፋ ተደርጓል። የትግራይ ያናገዛዝ ስልጣን ካበቁት መንግስታት በግንባር ቀደምትነት የእንግሊዝ መንግስት በኢትዮጵያ ውስጥ የወያኔ የሀብት ኮርፖሬሽን በሆነው ኤፈርት ከሚባለው ጋር እየተሻረኩ ስለሚያካሂዱ የልማት እንቅስቃሴ ስም በተሰጠው ብድር በደቡብ ኢትዮጵያ ኦሞ ሸለቆ በሚኖሩ ጎሳዎች አፈናቅሎ የጀመረው ግንባታ ለነዋሪዎቹ የአካባቢ መለወጥ ምክንያት እንደሆነና ተፈናቃዮቹም በምትኩ ያገኙት የመቋቋሚያ ካሳ እንዳላገኙና በተለይም በወንዙ ዳርቻ አካባቢ እንዳይገኙ በኃይል እንዲባረሩ በመደረጉ ለችግር መገለጣቸውን በሪፖርቱ ተካቷል። ከዚህም በተጨማሪ መጠነ ሰፊ የሰብአዊ መብት ጥሰት መፈጸሙን ራሱ ለጋሽ ሀገር የሆነው የእንግሊዝ መንግስት በሚስጥር የሰጠው ምርመራ ከሰሞኑ ይፋ ሆኗል። የእንግሊዝ መንግስት ከትግራይ ያነጋ ባለው ቅርበት ምክንያት ቅራኔ ውስጥ ከተኛ ብሎ የደበቀውን ሪፖርት የአውሮፓ ህብረት ፍርድ ቤት ይፋ እንዲሆን ባዘዘው መሰረት ባሳለፍነው ሳምንት ይፋ ተደርጓል። የህዝቡን አስተያየት ካካተተ እንዲሆን ወደ ስፍራው ድረስ በመጓዝ የተሰበሰበው መረጃ እንደሚገልጸው ከሆነ ነዋሪዎቹ በደረሰባቸው ግፍ ምክንያት ከሰውነት ውጭ እንዲሆኑና ተፈናቅለው በሰፈሩባቸው ስፍራዎች በወባ ወረርሽኝ፣ በደም ተቅማጥና በተለያዩ በሽታዎች የተሰቃዩ እንዳሉ የምዕራባውያን ለጋሽ ድርጅቶች ላኳቸው ልዑካን ገልጸዋል። ሪፖርቱ የወያኔ ምንነት ያጋልጣል፣ የእርዳታ ልገሳዎች ህዝብ ማጥፊያ ይሆናል በሚል ዓለም አቀፍ ግንኙነት ያበላሻል በሚል ሪፖርቱን ሲያፈኑትም ሰርቫይቫል ኢንተርናሽናል የሚባል ድርጅት በአውሮፓ ፍርድ ቤት ተማክቶ ወንጀሉን አጋልጧል። የትግራይ ወያኔ አገዛዝ በኦሞ ወንዝ የሸንኮራ አገዳ ተክል በማልማት በዓለም ገበያ ለመሸጥ ባለው ጉጉት ያካሄደው የመሬት ነጠቃ ዜጎቹን ለሞትና ለስደት እንደዳረጋቸው መሆኑ ቀደም ሲል መገለጹም ይታወሳል። የእንግሊዝ ህዝብ ታክስ ከፋይ ህብረተሰብ ለዘረኛው የትግራይ ወያኔ አገዛዝ የሚለገሰው ብዙ ሚሊዮን ብር ለሰባይ መብጥሶትና አገዛዙ በርፊያ በዝርፊያለም የሚዳልበት ሁኔታ ከመፍጠር እንደማያልፍ ታዛቢዎች ገልጸዋል። ሰርቫይቫል ኢንተርናሽናል ሪፖርቱን ሲያጠቃልል የእንግሊዝ መንግስት ባንድ ነገር ላይ ጥቃት የሚያስፈጽም ልማት የኗሪዎች ቤተ ማፍረስ ለከብቶቻቸው ግጦሽ ስፍራም የሚከለክል የመሬት ይዞታው የሚለጠቅበት ቤቱ የሚፈርስበት የአካባቢው አየር ሁኔታ የሚለወጥበት የሆነ መምጣቱን እርዳታ ሰጪው አገር ስለጉዶ አይኑ መጨፈኑ አሳፋሪና ቅሌት ነው ሲል በሪፖርቱ አክሎ ገልጿል። የትግራይና አገዛዝ ተቀጥያ ጽንፈኛ ድርጅቶችን ሰብስቦ በአገዛዙ ስለተከሰቱ ችግሮች በዝግ ውይይት ሲያደርግ ሰንብቷል። ወያኔ ራሱን የዘረኝነት ምን ለማስፋፋት የመሰረተው የዘውግ ፌደራል መዋቅር ተጠሮችን ከናሲያ 22 እስከ ናሲያ 25 ቀን በመቀሌ ከተማ ለአራት ቀናት ያህል በአካባቢው ዝግ ስብሰባ ላይ አገዛዙ የመልካም አስተዳደር እጦት ቁልፍ ጉዳይ መሆኑን በማመል ህልናው የሞት ሽረት ትግል ለማድረግ መወሰኑን ገልጿል። በቅርቡ 100% የህዝብ ድምጽ አግኝቶ የሚለው የትግራይና አገዛዝ ለስሙላ ራሱን ከሶ ለመታረም እየሰራ ነው ሲልም አላግጧል። ኢትዮጵያና የዘጎቿ መከራና ጣር ማለቂያ እንዳይኖር እየሰራ ያለው ያንድ ዘር አገዛዝ ለከፋፍለ ግዛ በየክልሉ የመደባቸው ካድሮች ፍትሃዊ አስተዳደር ለማስፈን እንዳልቻሉ ዳኛ ሆኖ ለመገምገም በሻለበት ጉባኤ ላይ ካድሮችንም ወቅሷል። ዘረኛ በሆነ መንገድ ከመክፋት ሌላ አማራጭ እንደሌለ ተረዳው የትግራይና አገዛዝ 10ኛው ጉባኤ ብሎ በሰየመ ጉባኤ ላይ በጸረ ኢትዮጵያነት የተመለመሉ ካድሮችን በመምረጥ ስልጣን አደላድሏል። በጉባኤው ላይ በተደጋጋሚ ጠባብነት፣ አክራሪነትና ትምክህተኝነት ለአገዛዙ አደጋ ነው ሲል ተደምጧል። የትግራይና አገዛዝና አባሎቹ የሚባሉት አራቱ ድርጅቶች በጉባኤው ላይ የክራይ ሰብሳቢነት የበላይነት ገንኗል ከመዓልት በስተቀር የሰጡት መፍትሄ የለም። አንዳንድ ታዛቢዎች እንደሚሉት በሙስና የነቀዘው አገዛዝ የገባበት አጣብቂ ለመፈተሽ በዝግ ስብሰባ ለመምከር ቢሞክርም አገዛዙ ከህዝቡ ጋር ሆድና ጀርባ እንደሆነ አይካድም። ከቁጥጥር ውጪ የሆኑ ቀሶችን በውስጣቸው የተከሰተ ለመረዳት ይቻላል ሲሉ አስተያየታቸውን ሰጥተዋል። ኤርትራና ሳውዲ አረቢያ የዲፕሎማቲክ ግንኙነታቸውን ለማጠናከር ስምምነት ላይ መድረሳቸው ተገለጸ። የሻቢያው መሪ ኢሳያስ ሰሞኑን ወደ ሳውዲ አቅንቶ ከሳውዲው ንጉስ ጋር በመገናኘት በኤርትራና በሳውዲ መካከል የነበረውን የዲፕሎማሲ ውጥረት ወደ ተሻለ ሁኔታ ለማሸጋገር ስለደረሱበት ስምምነት የሻቢያ የዜና አውታሮች ሰፊ ዘገባ ሲያቀርቡበት ሰንብተዋል። በተለይ ሞያኔ በሻቢያ ላይ ሲያሰራጨው የነበረው የሐሰት ወንጀል ከሸፈ በሚል ሐተታ በሰጠው መግለጫ ላይ ወያኔ በቅጥፈት ላይ ያረፈ ፕሮፓጋንዳዎችን በማሰራጨት በሳውዲ ንጉስ አገዛዝ ላይ ክንቱ ተጽዕኖ ለማሳደር ያደረገ ሙከራ አሳፋሪ እንደነበር ገልጾ ዛሬ ሳውዲ ኤርትራን ኤርትራ ሳውዲ በመወዳጅነት የሚፈላለጉበት እንዲሆን ተደርጓል ሲል አትቷል። ጤና የተቃወሰበት የሻቢያው መሪ በሳውዲ ያደረገው ጉብኝት ላይ ከንጉሱ ጋር እጅ ለእጅ ተያይዘው ታይተዋል። በሌላ በኩል ደግሞ የአሜሪካ መንግስት በኤርትራ ኤምባሲ ጽህፈት ቤት ለመክበብ ማሰቡን ይፋ አድርጓል። ይህን ጉዳይ አስመልክቶ በዋነኛነት ሆርመን ኮሆን ያከናወነውን የዲፕሎማሲ ስራ ነው በማለት ሻቢያ ምስጋናውን ሰጥቷል። ሆርመን ኮሆን በዛሬ 25 ዓመት ገደማ በለንደን ወያኔና ሻቢያን ኢትዮጵያን እንዲቆጣጠሩ በመፍቀድ የኢትዮጵያን ሉዓላዊነት ያስደፈረና ዓለም አቀፉን የጸረ ኢትዮጵያ እንቅስቃሴ ያቀናጀ አሜሪካዊ አይሁድ ነው። በሌላ በኩል ደግሞ ከፍተኛ የኩላሊት በሽታ የሚሰቃየው ኢሳያስ ካንዶር በፊት በድብቅ ወደ ጀርመን በመሄድ የቀዶ ጥገና ህክምና ማድረጉ አንዳንድ ምንጮች ገልጸዋል። በመጨረሻም ባለፈው ሳምንት በሶማሊያ ሰላም ለማስጠበቅ በተመደቡት የአፍሪካ ህብረት ወታደሮች ላይ በተጣለ አደጋ ቁጥራቸው ከሰባ በላይ ወታደሮች መገደላቸውን የፈረንሳይ የዜና ወኪል ገለጸ። አደጋው የደረሰው በመቃዲሾ ወደ 90 ኪሎ ሜትር ርቀት ላይ በምትገኘው በጀናሌ ጦር ሰፈር ሲሆን አደጋውን ያደረሰው የአልቃይዳ ክንፍ የሆነው አልሻባብ እንደሆነም ይፋ ሆኗል። ይህን ጉዳይ አስመልክቶ ራሱ አልሻባብ የውጭ ወራሪዎች ከሀገራችን ለቀው እስኪወጡ ድረስ ማንኛውንም መስዋዕት እንደሚከፍል አስታውቋል። ለጥቃቱ መሰናዶ አልሻባብ ወደ ወታደሮቹ ካምፕ የሚወስደው መንገድ ላይ ያሉትን ሁለት ድልድዮች በቅድሚያ ካፈራረሰ በኋላ ቀደም ሲል ገድሎ ሟች በሆነ ግለሰብ የሚነዳ መኪና ወደ ወታደራዊ ካምፕ አካባቢ አሸጋግሮ ስለነበር በፍንዳታው በካምፕ ውስጥ በነበሩት ወታደሮች ላይ የመሞትና ከባድ የመቁሰል አደጋ ሊደርስባቸው ችሏል። አልሻባብ ባለፉት ወራቶች በተለያዩ አደጋዎች በመዲናዋ በመቋደሾ የሽግግሩ መንግስት እየተከታተለ የፍንዳታ አደጋዎችን ሲያደርስ የመቆየቱ በተደጋጋሚ ተገለጸ ሲሆን የአፍሪካ ህብረት የመደባቸው ወታደሮች በወራሪነት ስለሚያይ ሶማሊያ ከውጭ የወራሪ ሰራዊት ነጻ ትሁን የሚል ጥሪ የተሳካላቸው ጥቃቶችን በመፈጸም ላይ ነው። የወያኔ ወራሪ ሰራዊት በሰፈረባቸው ቦታዎች ላይም በተደጋጋሚ ጥቃት በማድረስ የገደላቸውን በአደባባይ መሰየቱ ይታወሳል። በሰሞኑ ጥቃት የሞቱት አብዛኞቹ የዩጋንዳ ወታደሮች ሲሆኑ የዩጋንዳ መንግስት ለተገደሉ ዜጎቹ መግለጫ በመስጠት አስከሬናቸው አስክሬናቸው ወደ አገራቸው እንዲላክ በማድረግ የቀብራቸው ስነ ስርዓት እንዲፈጸም አድርጓል። የትግራይና ገዛዝ በሶማሌ ለሚደርስበት ውርደት አንዳችም መግለጫ ሰጥቶ እንደማያውቅና በሶማሌ በረሃ የሚረክቡት ሬሳቸው እየተነሳ የመቀበር ድንዳ እንደማያገኙ መገለጹ ይታወሳል። የሰሞኑ ግድያን እንዲከናወን አልሻባብ የወሰደው እርምጃ መነሻው የዩጋንዳ ወታደሮች ወደ አንድ መንደር በመሄድ የሰርግ ስነ ስርዓት ለማድረግ የተሰበሰቡ አንድ ቤተሰብ አባል ላይ ሰባት ያህሉን በጅምላ በመጨፍጨፋቸው አጸፋው ለመመለስ የተደረገ ለመሆኑ የፈረንሳይ ዜና ወኪል አክሎ ገልጿል። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች በዚሁ ይጠቃለላሉ።
You know what? በሀገርና በህዝብ ሰቆቃ የሚደልቀው ዳያስፖራ አብዛኛው ኢትዮጵያዊ አምባገነኑን የትግሬው ያኔ አገዛዝ የኔ ነው ብሎ አያየው። በአንደኛው ክፍለ ዘመን ሽብር የሚያካሂድ አገዛዝን መንግስት ነው ብሎ መጥራት አይፈልግም። የትግሬው ያኔ አገዛዝ በጥይት ይገድላል፣ ቀጥቅጦ ይገድላል፣ አስሮ አማቆ ይገድላል፣ የዜጎችን ቤት ያፈርሳል፣ የአርሶ አደሮችን መሬት ይነጥቃል፣ ህዝብ ያፈናቅላል፣ የአማራውን ህዝብ መርጦ ለተለያዩ ልቂቶች ይዳርጋል። አገዛዙ ቀጣፊ ነው። በአገዛዙ የጎሳና የከፋፍለህ ግዛ ፖለቲካ ምክንያት በማሰር በመግደል በማሳደድ በማፈናቀል የፈጃቸው ኢትዮጵያውያን ዜጎች ቁጥራቸው ብዙ ሚሊዮን ደርሷል። ለአምስት ዓመታት ያህል ኢትዮጵያ አገራችን የማንነትና የስነ ልቦና ተጠቂ በሆኑ የህዋት አክራሪ ቡድን ተጠፍራ ተይዛ ሰይጣናዊና አገር አውዳሚ ተልኳቸውን እያራገፉብን ነው። በዚህ በመንደርተኛና ጎጠኛ ድርጅት ሳቢያ ወገን ለወገኑ የሚጨካከንበት ወቅት ላይ አድርሰውናል። ጦሳቸው ከራሳቸው አልፎ በሁላችንም ላይ ተዛምቷል። ኢትዮጵያ ቅንነት በሌላቸው ጠባብ ብሔርተኞች ሲሞግቷት፣ ገድሏን ለማፍረስ ጥድፊያ ሲደረግ፣ ብሔራዊ ታማኝነት ያጣውና ልዩነትን መለያ ያደረገው ትውልድ በዝርፊያና የአገር ሀብት ማውደም ሥራ ላይ ለመሰማራት አመችቶታል። ላለፉት 25 ዓመታት ያህል የትግሬው ያኔ የከፋፍለህ ግዛ አገዛዝ ሳይታክተው የለፋው ከክህደት ማኅፀን የተፈጠሩትን አፈላልጎ በሙስና ውስጥ እንዲዘፈቁና ሙሉ በሙሉ ከወያኔ ጋር ተጠቃሚም ተጠያቂም ጠፊም እንዲሆኑ ለማድረግ ነው። እነዚህ የኢትዮጵያን ገድል ለማፈራረስ የተመለመሉ የሙስና ባለሟሎች የትግሬው ያኔ አገዛዝ የዝርፊያ ኢኮኖሚ መወጣጫ መሰላል በመሆን ህብረተሰቡ መዳኛ በማይገኝበት የሙስና መቅሰፍት ውስጥ ተዘፍቀው አገልግሎታቸውን ያበረክታሉ። በአንድ ወገኑ የኢትዮጵያን ገድል ለማፍረስ የተሰጣቸውን የፕሮፓጋንዳ መፈክር ወያኔ ልማታዊ መንግሥት የሚለውን ተራ ውሸት በማስተጋባት፣ በሌላ ወገኑ ደግሞ ኢትዮጵያ ለብዙ ሚሊዮኖች ሰቆቃ እየሆነ የመጣውን የትግሬ ወያኔ አገዛዝ የረቀቀ ዘረፋና ኢትዮጵያ ጠፍታ ትግራይን የማልማት ህልም እንዲከናወን ዓለም አቀፍ ሽፋን ይሰጣሉ። እነዚህ ምርጦች በውጭ ያለውን የጥቅም ምርኮኞች በፍርፋሪ ድርሻ አሰልፈውታል። ጥቅም በሰዎች ልቦና ውስጥ የሚፈጠረው ህሊና ቢስነት መርዘኛ የጎሳ ብሔርተኝነት ጋር እንዲፋቀር በቅርቡ የመጀመሪያው አገር አቀፍ የዳያስፖራ ሳምንት በሚል በአዲስ አበባ ድግስ ተካሂዷል። ዘረኝነት አመለካከትና ድርጊት ያለው የትግሬው ያኔ አገዛዝ በዘውግ በሸነሸናት ኢትዮጵያ ዳያስፖራውንም በአምሳያው በየራሱ ነገድ አክራሪ ዘረኝነት እንዲኖረው በተቀነባበረ ትርኢት ሲጋልበው ሰንብቷል። የኦሮሞ ዳያስፖራ፣ የትግሬ ዳያስፖራ፣ የአማራ ዳያስፖራ፣ የአፋር ዳያስፖራ፣ ስም ያልተሰጣቸው ዳያስፖራ በሚል ተሸንሽነው ከራሳቸው ዘውግ ውጭ ያለውን ማመን እንዳይችሉ ተደርጎ በተያዘ ስልት ጮቤ ሲረግጡ ሰንብተዋል። ልብ ያለው ልብ ይበል፣ አእምሮ ያለው ማሰቡን ይስጠው እንጂ የኢትዮጵያ ዳያስፖራ ቀን ብሔራዊ በዓል በዋነኛነት የወያኔን ግፍ አበሳና ዘረኛ ልባስ ወደ ዳያስፖራው አሸጋግሮ ለአገሩና ለወገኑ በሚያስበው ትውልድ ላይ የሥነ ልቦና ጦርነት ለማድረግ የታቀደ ነበር። ከየነገዱ የተመለመሉ ሎሌዎች ታጭተዋል። አገዛዙ አንዱን በአንዱ ላይ ለማስነሳት እንዲችል የአማራ ዳያስፖራ፣ የኦሮሞ ዳያስፖራ፣ የትግሬ ዳያስፖራ በሚል ሸንሽኗል። ላለፉት 25 ዓመታት ውስጥ አገራችን ኢትዮጵያ በታሪኳ አይታ የማታውቀው መጠነ ሰፊ የነገድ ግጭት እንዲካሄድ ወያኔ ፈቅዶ ድርጊቱ ተከናውኗል። ይህ የወያኔ ገጸ በረከት ነው። በዳያስፖራው ያሉትን ሎሌዎቹን በባንዳነት ስነ ልቦና አንጾ የሚያካሄደውን የጥላቻ መዘዝ ያስከተለው እልቂት ሀገራዊ ውጥረት ማስተባበያ እንዲሰጡ የመለመላቸው የህሊናቸውን ሽያጭ ትርፍ እያሰባሰቡ ነው። አእምሮው ደንዝዞ ህሊናው ፈዞ ተስፋው በራሱ ላይ የተሟጠጠበትን ለቅመው የባንዳነት ኮርስ ሲሰጡ ከቆዩ በኋላ በቅርቡ የዳያስፖራውን ቀን ተብሎ ለተከበረው በሆዳምነታቸው ተለይተው የተመረጡት የአውሮፕላን መጓጓዣ ትኬት ከ30-40% ቅናሽ በመስጠት ከዘረኛ መሪዎቻቸው ጋር ተቃቅፈው ታይተዋል። ሰብአዊነትን በስፋት ከምናይበት የዘር ማጥፋት ወንጀል ተባባሪ አለመሆንን ከምንማርበት ዓለም እየተጓዝን የሕዝብን ሕይወት ከሚያጠፋው ጋር የምንሞዳሞድበት መንፈስ ለታሪክም ሆነ ለህሊና ያለውን ተጠያቂነት لما ورارد اندمي كبد لهو اللاچنم قلسنو عند سو زر بليلا زر يفتس امال تبلو يمماي تاسبو چكاني چكاني ناقف من اندمي مسل بمن نور بطالم زيناون ياسدمتونال نالنم سلونم يميزا جنن قف كمي فتسموتگار مكرارب يهلينا مراقوتنو تكم لباتشون يامال للاچو يو يانين تلاچان نظرينينت تلام دوال የባርነት የቀኛ ገዛዝና እጃዙር ቀኛ ገዛዝ እንዲሁም ደግሞ አሁን ለምናየው ያልተመጣጠነ ፍትህ አልባ የሆነው ግሎባላይዜሽን የሚያስከትለውን ጎጭ ገጽታ ጋር በተዛመደ አግራውዳሚ ስራ እያከናወነ ካለው ጋር ማበር የዘረኝነት ሸርተቴ መጫወት ነው። ነጻነትና መብት ባልተከበረበት ህዝብ ከማንኛውም አይነት ጭቆና ራሱን መከላከል የማይችልበት የዲሞክራሲና የፍትህ ተቋማት በለለበት ሀገር ውስጥ ወያኔ ራሱ ስራ ላይ በኋላው የዘር ፖለቲካ የኢኮኖሚ ትሩፋት ለማግኘት የሚደረገው ሽሚያ ስብእናን ያጣ ነው። ሐሳብን በነጻነት መግለጽ ብዙ ዋጋ በሚያስከፍልበት ሀገር በርካቶች ህይወታቸውን በሚገብሩበት ሀገር ለሆዳቸው ያደሩ ባንዳዎች ቀይ ምንጣፍ እየተነጠፈላቸው የሚስተናገዱበት በዲሞክራሲ ስም ለሚነገደው ዘረኛ ስርዓት ለማገልገል ህሊናቸውን ሸጠው የበሉ በመሆናቸው ነው። ዛሬ መጻፍ ያሳስራል መናገር ከሀገር ያስቆበልላል ጥቂት የማይባሉ ዜጎች ሐሳብን ከመግለጽ ነጻነት ጋር በተያያዘ ቤታቸው ቃሊቲ ዙዋይ ቂሊንጦ ወዘተ እስር ቤቶች ሆኗል። በመጻፋቸው በመናገራቸው አሸባሪ ተብለው ዘብጥያ ያወረዱ ብዙዎች ናቸው። በዚህ በተጨማለቀ ሙስና አውራ ፓርቲ በሆነው በህዋት የተመለመሉ በመከፋፈልና በማጋጨት የተጠመደው አምባገነን አስተናጋጅነት የሚንሸራሸሩት ለብሔር ብሔረሰብ ድልቅ ድልቂያ እንዲደረግ ካልሆነ በስተቀር ለሀገርና ለአንድነት ስለ ህዝብ ፍቅር ታስቦ እንዳልሆነ ከኢትዮጵያ ህዝብ የተሰወረ አይደለም። ከትግሬ ወያኔ አገዛዝ ጋር በማበር በዜጎች ህይወት በሀገርና ሉዓላዊነትና ህልውና ላይ ከባድ ጉዳት በማድረስ የክህደት ስራን በማካሄድ ላይ ያሉ የዲያስፖራ ሌቦችን ለቅመን ማወቅ ይኖርብናል። የነዚህ ባንዳዎች ተግባር በሌላ መልኩ በታሪክ እንዳይደገም ለማድረግ ከክህደት ማህፀን የተፈጠሩትን ለይተንና አጥርተን ማወቅ ይኖርብናል። ለወገንና ለሀገር አይበጁምና ያምባገነኖች ዋና መሳሪያ በመሆን የቀረውንም ሎሌ ለማድረግ የሚያደርጉትን የድለላ ስራ ማጋለጥ ይኖርብናል። እንደ ካሮት በያመቱ ቁልቁል ወደታች የሚወርደውን እድገት በስነ ሀብት ታሪክ ባለም ላይ ታይቶ የማይታወቅ የዋጋ ግሽበት በኢትዮጵያ ምድር መከሰቱን በቁሳዊ ምርቶች ዝርፍ እጥረት አገሪቷ እየተናጠች አቅርቦቱ ከፍላጎቱ መጠን እጅግ የወረደ በመሆኑ የዋጋው ግሽበት ድህነት እንዲስፋፋ መደረጉን የኢትዮጵያ ህዝብ በቀን አንድ የጠግቦ ለመብላት ከማይችልበት ደረጃ ላይ መድረሱን እያዩ የሚክዱ ባንዳዎች ምኖች እንበላቸው ሆድ እንጂ ለህሊናቸው ግድ የማይላቸው ለሆዳቸው የሚበጀውን እየመረጡ ልቅም አድርገው የሚበሉ የጎጠኞችን የጠባቦችን ኋላ ቀር አስተሳሰብ በውስጣቸው በማፈንጥቅም ልባቸውን ከሚገባው በላይ ሰርቆ ተንሳፋፊ መሆናቸውን ልንነግራቸው ይገባል። ለሆዳቸው ሲሉ የማያምኑበትን ሁሉ እንዲያደርጉ ይገደዳሉ፣ ያስገድዳሉ፣ ይላላካሉ። ድርጅቶችን ላሰሪዎቻቸው ይሰልላሉ። ትንሽ መውቀት ካላቸው ማህበረሰቡን በክፉ ጎዳና ለማስኬድ ይጠቀሙበታል። ዛሬ በዳያስፖራው ከተራሰውነት ወጥተው ባንድ ጊዜ እናጠጡ ሀብታሞች እንዲሆኑ ወያኔ ለብነትንና ሆዳምነትን ያለማመዳቸው ቁጥራቸው የትየለሌ ሆኗል። የኢትዮጵያ ህዝብ በውሃና በመብራት ጦት ስቃዩን እያየ ነው። የጤና አገልግሎት የማይታሰብ ነው። ሆስፒታሎችና ክሊኒኮች በጎሳ አገዛዝ መርህ የተቀናጁ በመሆናቸው በሰብአዊነት ተገቢውን አገልግሎት አይሰጡም። ስራ አጥነት ስር ሰዷል። የምሁራን ስራ አጥነት ኢትዮጵያ መሽከም ከምትችለው በላይ ሆኗል። አንዳችም ተስፋ ለትውልድ አይታይም። የኢትዮጵያ ስደተኞች ዓለምን አጥለቅልቀውታል። በሙስና ባለም ላይ የውያኔ አገዛዝ ጎልቶ ይታያል። አድሏዊና አይን ያወጣ የስነ ሀብት ክፍፍል በግልጽ ይታያል። ሀገር ተቆርሶ ይሰጣል። አርሶ አደሩ ተፈናቅሎ መሬት ለባዕዳን ይቸበቸባል። ዝሙት አዳሪነት በመሃሉ የኢትዮጵያ ክፍል ሆን ተብሎ እንዲስፋፋ ተደርጓል። የነጻነት ትግል ጥያቄ በተግባር ወቅታዊና አንገብጋቢ የሆነ መጥቷል። የዲያስፖራው ጥቅመኞች ይህን ለማድበስበስ ተቀጥረው ይሰራሉ። የትግሬ ወያኔ አገዛዝ የፈለፈላቸውን ክርዳዶች የዲያስፖራውን ቀን በዓል ኤግዚቢሽን፣ የስፖርት ውድድር፣ የፓናል ውይይት፣ የዲያስፖራ ፕሮጀክቶችን ያካተተ በውያኔ አምሳያ በተቀነባበረ በዘር መነጽር የሚያዩትን አሳፋሪ የሆነ ጥላቻ ማስፋፊያ ፕሮፓጋንዳ ሲጋቱ ሰንብተዋል። አገር የመውደድና የማፍቀር አቅማቸው የጠፋባቸውን ሰብስቦ የጥላቻ ማራገፍ ያድርጓቸው ሰንብቷል። ጥቅመኞች የዘረኝነትን አደጋ በመከላከል በዜግነት የሚኮራበት ሀገራዊ ፖለቲካ ስርዓት ለመፍጠር በሚደረግ ተጋድሎ ቦታ የላቸውም። ጎሳዊና አምባገነናዊ ስርዓት ዘላለማዊ ነው ብለው ስለሚያስቡ ሰብአዊ አመለካከት በውስጣቸው የለም። በውያኔ አፍቃሪነታቸው በአገራችን በተፈጸሙ የዘር ማጥፋት ወንጀል ተባባሪ ለመሆን ፈቅደዋል። ዘመናዊነት ያልቀበረውን የጨለማ ዘመን የትግራይ መሳፍንቶች የስልጣንና የጥቅም ሽኩቻ ባዲስ መልኩ ነፍስ ዘርተው ከደደቢት በረሃተን ደርድረው ለስልጣን ሲበቁ ላገዛዛቸው የዘረኛ ልባስ ሰጥተውታል። የዘር የበላይነትና ልዩነት ላይ የቆመ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ፍልስፍና መመሪያ ያደረገ አገዛዝ እውን ከሆነበት ዕለት አንስቶ ወያኔዎች በገላቸው የሰፈረባቸው የጸረ አማራ መንፈስ አልከሰመም። ተባብሶባቸው አዲስ ግድያ፣ አዲስ ጸረ አማራ ፕሮፓጋንዳ እያካሄዱ ነው። ጥላቻና ዘረኝነት ለማክሰም የሚደረገው ትግል የተለያዩ ገጽታዎች አሉት። አርሜናዊነት በዜጎች ላይ ሲፈጸም ዝም ብሎ ማየት ከአገዛዙ ጋር ተባባሪ መሆን ነው። ጎሳን መሰረት በማድረግ ኢትዮጵያን ክዶ በማስካድ የሚንቀሳቀሰው አገዛዝ መክሰም ይኖርበታል። የትግሬ ወያኔ ተልኮ ወለል ያለውንና በስውርና በግልጽ የሚካሄደው የምንረዳው አገኖች የአንድ ነገድ የበላይነት ጦሱ ምን ያህል የመስዋዕትነት አፋፍ ላይ እንዳደረሰን እንረዳለን። በዘመነ የትግሬ ወያኔ አገዛዝ የሰፈነው የቅራኔ ውጥረት ባለብዙ መዘዝ ነው። በአገሪቷ ውስጥ የሰፈነው ሙስና ዘግናኝ መቅሰፍት ነው። ሙስና፣ ሌብነትም ምግባረ ብልሹነት የወያኔ አገዛዝ መገለጫዎች ናቸው። የወያኔ መርገም በአገራችን ገኗል። ይህ ጸረ ሕዝብ ቡድን እያደረሰ ያለውን በደል በአንድነት ቆመን መታገል የኢትዮጵያዊነት ኃላፊነትና ግዴታ ነው። ወያኔ ባላንጣችን ነው ስንል ጸረ ሰላም፣ ጸረ ሕዝብ፣ ጸረ ታሪክ የቂም በቀል ቁንጮ በመሆኑ ነው። የዚህ ዘረኛ አምባገነን የትግሬ ወያኔ አገዛዝ ውድቀቱ እንዲፋጠን ባንዳዎችም ቅጣታቸውን እንዲያገኙ ኢትዮጵያዊው ተጋድሎ መሰናዶው በመላው ኢትዮጵያ መቀጣጠል አለበት። የኢትዮጵያ ተሐድሶ መንፈስን ለመላበስና ብሩህ ተስፋ በትግሉ ላይ እንዲፈነጥቅ ለማድረግ መንፈሳችንን በኢትዮጵያዊነት ብቻ ማነጽ አለብን። ትግላችን ከኢትዮጵያዊነት ቃል ኪዳን ጋር ከተሳሰረ ለድላችን ዋስትና ነው። ድል ለኢትዮጵያ ሕዝብ።
Yeah, yeah, yeah. Drink it, አድማጮቻችን በመግባችን ለእንደገለጽነው አንድ አውዲዮ እናስተምጣለን ብለን ነበር። አውዲዮ በአንድ ሴድ ተቀረጸ ነበር። የሴዴው ማጫወቻ የቴክኒክ ችግር ስላጋጠመው መልእክቱን ለማስተላለፍ አልቻልንም። ይቅርታን እንጠይቃለን። መልእክቱ ያው ነገራችን የፖድካስት ሁኔታ የሚዳሰስ ነበር። በሚቀጥለው ሳምንት ለማቅረብ ሞክራለን። አሁንም የቀሩት ጥቂት ደቂቃዎች ስለሆኑ እንግዲህ በሙዚቃ እናጠቃላችኋለን። እስካሁን ለቆያችሁበት ሰዓት በጣም ያመሰግን። በድጋሚ ይቅርታ እንላለን።
አድማጮቻችን የኢትዮጵያ አንድነት ሬዲዮን ሳምንታዊ ስርጭት ወደ ማጠናቀቁ ደርሷል። የዛሬውን የጳጉሜ 1 2007 ዓመተ ምህረት ወይንም የሴፕቴምበር 6 2015 ስርጭት የመራነው ንጉሱ ታምራት፣ ተኮላ ወርቁ፣ ወርቁ ሞላ፣ ሪም ቴዎድሮስ ወጠለ ደና ቆዩልን ይላል። በዚህን ሰባና ባታቸዋለን። ድል ለኢትዮጵያ ሕዝብ።
Amanda, wait. Yeah.